ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞች እና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስለ አስተያየታችሁም እናመሰግናለን። ዘወትር እሁድ ምሽት በምስራቃውያኑ ወይንም ኢስተርን ታይም የሰዓት አቆጣጠር ከዳላስ ቴክሳስ ከ7:30 ጀምሮ በWKFCD 990 AM የምናስተላልፈውን የዛሬውን ጃንዋሪ 19 ፕሮግራማችንን እንኳን ለጥምቀት በዓሉ አድርሳችሁ በማለት በመልካም ምኞት ሰላምታ እንሆ ጀመርን። አድማጮች እንግዲህ በትናንትናው ዕለት በአዲስ አበባ ከተማ በጃን ሜዳ የኦርቶዶክስ እምነት ተከታዮች እና በሰንበት ተማሪዎች በተገኙበት የከተራ በዓል በድምቀት ተከብሯል። የተለያዩ ታቦቶች በመመናቻቸውና በሰንበት ተማሪዎች ታጅበው በዓሉን በድምቀት አክብረውታል። ብዙ የውጭ ሀገር ጎብኚዎችም በለቱ መገኘታቸውን መረዳት ችለናል። የጥምቀት በዓልን በተመለከተ በዓሉ እንዴት መከበር እንደጀመረና የጥምቀት በዓል ትክክለኛ ወይንም መንፈሳዊ ትርጓሜ ምንድነው በሚል የዘወትር የፕሮግራማችን ተባባሪ የሆነውን የኢንተርናሽናል ሪቫይቫል ሚኒስትሪ አገልጋይና እንዲሁም የኢትዮጵያ ተነሺ አብሪ መስራች ወንጌላዊ ዳንኤል ጣሰውን አነጋግረናል። ወንጌላዊ ዳንኤል በቅድሚያ በዚህ ቻጭር ጊዜ ውስጥ ላቀረብንልህ ጥሪ ፍቃደኝነትን በመግለጽህ በኢትዮጵያ ቤት ሳምንት የሬዲዮና የድረ ገጽ አድማጮች ስም ልባዊ የሆነ ምስጋናን እያቀረብኩኝ፣ እንግዲህ እስኪ ጥምቀት ከክርስትና አንጻር ጥምቀት ምንድን ነው እና ከዚሁ ጋር አብረህ እንደው አያይዘህ እንድትመልስልኝ የምፈልገው የትና እንዴት ተጀመረ?
እሺ፣ እግዚአብሔር ይስጥልኝ ወንድሜ። ይሄን ድል ስለሰጠኝ ለአድማጮች ሁሉ ሰላምታዬን አቀርባለሁ። እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ጥምቀት በጣም በመጽሐፍ ቅዱሳችን ውስጥ ትልቅ ቦታ በአዲስ ኪዳን በተለይ ያለው ነው። ከቤተ ክርስቲያን ምስጢራትም አንዱ ነው። ከስጋው ደሙን ከመውሰድ ጋር በተለይ አብሮ የሚሄድ ነው የጥምቀት ስርዓት። የጥምቀት ስርዓት ያው እንዳልኩት የተጀመረው በአዲስ ኪዳን በተለይ በማቴዎስ ወንጌል ምዕራፍ 3፣ በማርቆስ ወንጌል ምዕራፍ 1፣ እንደገና በሉቃስ ወንጌል ምዕራፍ 3 ላይ ተደጋግሞ እንደተጻፈው ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ እጅ የተጠመቀበት ሰዓት ነው። ለመጀመሪያ ጊዜ እንግዲህ ጌታችን ኢየሱስ ክርስቶስ ለ30 ዓመት አገልግሎቱ በአደባባይ አልወጣም ነበረ። ከእናቱ ከቅድስት ድንግል ማርያም ጋራ ደም ከዮሴፍ ጋራ ነበር የሚኖረው። በኋላ ለመጀመሪያ ጊዜ በአደባባይ የወጣበት ስርዓት ነው። ስለዚህ መጥምቁ ዮሐንስ እጅ የተጠመቀበት ሁኔታ ነው። በኋላ መልስ ስላለው መንፈሳዊ ትርጉሙን እና ለኛ ያለውን ጠቀሜታ በተመለከተ እንግዲህ ከዛ በኋላ በተለይ የምስራቃውያን አብያተ ክርስቲያናት፣ የኦርቶዶክስ አብያተ ክርስቲያናት በዓለም ደረጃ በከፍተኛ ደረጃ በተለይም በኢትዮጵያ ይከበራል። በዓሉ መከበር የጀመረው በጣም ከረጅም ጊዜ ጀምሮ ነው። ምዕራባውያን አብያተ ክርስቲያናት የሰብአ ሰገልን ወደ ኢየሱስ ክርስቶስ መምጣት መጎብኘትን አስመልክተው ከጃንዋሪ 6 ጀምሮ ያከብራሉ። ነገር ግን የምስራቃውያን ደግሞ አብያተ ክርስቲያናት ወደዚህ ወደ ጃንዋሪ 19-20 አካባቢ የጌታችን ኢየሱስ ክርስቶስን ጥምቀት ላይ ትኩረት በመስጠት ያከብራሉ። በዛሬው ቀን በተለያዩ በዓለም ዙሪያ በራሽያ ኦርቶዶክስ፣ በሌሎች በግሪክ፣ በሀገራችን ደግሞ ለየት ባለ ድምቀትና በከፍተኛ ደረጃ ይከበራል እና ሰፊ ታሪክ ነው። ሰፊ ትዝታ ውስጥ አሁን ምናልባት ባለን አጭር ጊዜ መግባት ባይቻልም ኢትዮጵያ ግን በከፍተኛ ደረጃና ለየት ባለ ድምቀት ከሚያከብሩት ጥቂት የዓለም ሀገሮች ውስጥ አንዷ ነች እና ወደ መንፈሳዊ ትርጉሙ ደግሞ ስንመጣ በጣም ትርጉም አለ። እንደ በአጭሩ 3 ነጥቦች ለመጥቀስ አንደኛ፣ ቅድም እንዳልኩት ጌታ ኢየሱስ ክርስቶስ 30 ዓመት ከተሰወረበት ወይም ደግሞ ወደ አደባባይ ካልወጣበት አገልግሎት ድንገት የተገለጠበት የጥምቀት ሰዓት ነው። በጥምቀት ጊዜ ነው ጌታ ኢየሱስ ለዓለም የወጣው አገልግሎትን የጀመረው እና በጣም የሚገርመው በዛች በ3 ዓመት ነው የዓለምን ታሪክ የለወጠው። ለ30 ዓመት አምላክነቱ እንደተጠበቀ ሆኖ ግን አገልግሎት አልጀመረም ነበር እና በዛች በ3 ዓመት ግን ይገርመኛል ሁልጊዜ እና ዛሬ የሚያስፈልገው ብዙ እንትን ሳይሆን ከእግዚአብሔር ጋር አንድ ቀን እንኳን ለውጥ ታመጣለች እና የእግዚአብሔር መንፈስ በሱ ላይ ወረደበት ይላል በርግብ አምቷል። ስለዚህ በአደባባይ የወጣበት ቀን ነው እና እኛም አንዳንድ ጊዜ ከተሰወርንበት ወጣ ብለን ለዓለም ብርሃን መሆን፣ ለምድር ጨው መሆን አለብን እና ያለንን ነገር ለድሆች ማካፈል፣ የእግዚአብሔርን ቃል መናገር፣ በቃ ለሀገራችን በረከት መሆን ወጥተን መናገር አለብን። ያለውን ነገር ሁሉ በውስጣችን እግዚአብሔር ያስቀመጠውን አላማችንን መፈጸም አለብን። በሁለተኛ ደረጃ ትህትናውን ያሳየናል። ምክንያቱም በመጥምቁ ዮሐንስ የተጠመቀው መጥምቁ ዮሐንስ ሰው ነው፣ ኢየሱስ ክርስቶስ አምላክ ነው እና በመጥምቁ ዮሐንስ መጠመቁ እንዲሁም መጥምቁ ዮሐንስ ማቴዎስ 3 ላይ እንደምናየው እኔ በአንተ እንዴት እጠመቃለሁ አንተ አጥምቀኝ ስለ ግድ የለም ፍቅርን ፈጽም ዘንድ ይህ ሊሆን የተገባ ነው አየው እና ምሳሌ ይሆን ዘንድ ማለት ነው። ምሳሌ ይሆን ዘንድ ለሌሎች ሁሉ የጥድቅ መንገድ ምሳሌ ፈለጉን እንከተል ዘንድ ሌሎች ይከተሉም ዘንድ እንደዛ መሆን አለበት ብሎ በትህትና ራሱን ዝቅ አድርጎ ና አጥምቀኝ ማለት ራሱ ሄዶ በአንድ ኃጢአተኛ በመጥምቁ ዮሐንስ እጅ የዓለም ሁሉ ፈጣሪ ሆኖ አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ መጠመቁንና እኛም ዛሬ ዝቅ ብለን ሌሎች ከነሳል እንችላለን እስቲ ብለን ኢየሱስ በርግጥ መጥምቁ ዮሐንስ ከሱስ ለተሻለ አይደለም ለኛ ምሳሌ ለመሆን ፈልጎ ነውና እኛ ግን በርግጥ እውነትም ከኛ የተሻሉ ሰዎች እንዳሉ ማመን እኛም ብንሻል እንኳን እስቲ ግድ የለም አንድ አባባል አለ ትልቅ ሰው ትንሽ መሆን አያቅተውም ትንሽ ሰው ግን ትንሽ መሆን ይከብደዋል ኦሬዲ ትንሽ ነው ግን ትንሽ መሆን ይከብደዋል ትልቅ ሰው ግን ራሱን ዝቅ ማድረግ ዮሐንስ ወንጌል ምዕራፍ 13 ላይ እንዲሁ የደቀ መዛሙርት ንግር አጠበ ይላል ኢየሱስ እንዲሁም ጴጥሮስ በጣም ደነገጠ እንዴት እኔን ታጥበኛለህ መጥምቁ ዮሐንስ እንዴት እኔን ታጠምቀኛለህ ያለውና ትህትና ነው የመጨረሻው ሶስተኛው የስላሴ ምስጢር ለመጀመሪያ ጊዜ ተገለጠበት ነው ያ በክርስትና ሃይማኖት እንግዲህ ስላሴ በጣም ትልቅ ቦታ ያለው ነው አብ ወልድ መንፈስ ቅዱስ ምክንያቱም አብ ሐሳብ ነው ወልድ ቃል ነው መንፈስ ቅዱስ ደግሞ ድርጊት የሚያደርግ ፈጣሪ ነው ማለት ነው ስለዚህ እነዚህ ሶስቱ በአንድ የመጡበት ነው ምክንያቱም ኢየሱስ ክርስቶስ ወልድ ሲጠመቅ ሰማያት ተከፈቱ የእግዚአብሔርን ድምጽ መጣ ይላል የአብ ድምጽ ነው እዚህ ጊዜ አዲስ ኪዳን ላይ እግዚአብሔር የሚለው አብን ነው ከዛ ደግሞ መንፈስ ቅዱስ በርግብ አምሳል ወረደበት ይላል ስለዚህ መንፈስ ቅዱስም አብም ወልድም ሶስቱም በአንድ ቦታ ላይ በተለያየ ግን የሰፐሬት አይደንቲቲ ኖሯቸው ግን አንድ ላይ አንድነታቸውን የገለጹበት የስላሴ ምስጢር የምናይበት ነውና በኢትዮጵያ ህዝብ የምትሆነው ነገር አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አንድ አምላክ እንደሆኑ እኛም አንድ መሆን አለብን እኛ ራሳችን ነፍስ ስጋ መንፈስ ነን ሶስት ነን እኛ ራሳችን ስጋ አለን ነፍስ አለን መንፈስ አለን ግን አንድ ሰው ነን ስለዚህ ህዝባችንም ደግሞ አንድ መሆን አለብን በእግዚአብሔር አንድ አይነት መሆን የለብንም የተለያየ አስተያየት አስተሳሰብ ፍልስፍና ሃይማኖት የፖለቲካ ትርጉም ሊኖረን ይችላል ግን ስላሴ አንድ እንደሆኑ ደግሞ እኛም በእግዚአብሔር ፍቅር አንድ መሆን አለብን እግዚአብሔር የተባረከ ይሁን እንግዲህ ባጭሩ ይሄ ነው ወንድም ይሁን
እሺ በጣም ነው ማመሰግነው ወንጌላዊ ዳንኤል ጥሩ ማብራሪያን እየሰጠህን እንደው ካለን ጊዜ አንጻር ስለሆነ ነው እንጂ ረዘም ያለ ሰፋ ያለ ውይይት ባረግን መልካም ነበር እንደው ወደ አንድ ጥያቄ ልጠይቅህና ፕሮግራሚን ዛሬ በዚህ ልቋጭ ሌሎችን ፕሮግራሞች ስላሉኝ ነው እንደ ክርስቲያን እንግዲህ ክርስቲያን ስንል የዲኖሚኔሽን አይደለም የሃይማኖት ልዩነትን አይደለም የኦርቶዶክስ እምነት የፕሮቴስታንት እምነት የተለያዩ እምነቶች ደግሞ በፕሮቴስታንቶች ሊኖር ይችላሉ የመጥምቃውያን የወንጌላውያን ያልን መሄድ እንችላለን ያ አይደለም ነጥቡ ግን አንድ ሰው ይሄንን ጥምቀት ክርስቲያን የሆነ ሰው ማለት ነው ወይም ክርስትና እምነት ተቀበለ ሰው ጥምቀትን እንዴት አርጎ ነው መቀበልና ማክበር ያለበት
ኦኬ እንዴ ማለት በዓሉን እንዴት ማክበር እንዳለበት ማለት ነው
ወይንም ግልጽ ላርገውና በዓሉን እንዴት ማክበር አለበት ወይም ደግሞ ጥምቀትን እንዴት መረዳት አለበት አሁን ብዙ ጊዜ በባህላዊ መንገድ እናከብራለን የተለያዩ ነገሮችን እናረጋለን ግን መጽሐፍ ቅዱስ ወይም ደግሞ ክርስትና እንግዲህ ክርስትና ስለህ አጥብበህ እንድታየው አልፈልግም በአንድም ነገር እንድታየው አልፈልግም ሰፋ አድርገህ ለምሳሌ እኔ ክርስቲያን ነኝ እንዴት አድርጌ ነው ጥምቀትን ላየው ወይም ላከብረው የሚገባኝ መልካም ነገር በማድረግ ይሆናል ፍቅርን በማሳየት ሊሆን ይችላል ወይም ደግሞ ጃንደ ሄጄ ጥምቀትን ውሃ ተጠምቄ ድሮ በልጅነታችን ሁላችንም ያደግነው እንደዛ ነው ጃን ሜዳ እንሄዳለን እንጫወታለን እንጨፍራለን ደስ ብሎ ነው የምንመጣው ለጥምቀት ያልሆነ ቀሚስ ይበጣጥስ ይባላል እንደዚህ አይነት ነገሮች አሉ አሁን ያ ባህላዊው እውነት ነው ደግሞ መንፈሳዊ እውነቱ ደግሞ የቱ ጋ ነው ያንን አስተያየት እንድትሰጥ ስለፈለኩኝ ነው
ልክ ነው ጥሩ ነው አሁን ገብቶኛል አዎ ምንድነው እንግዲህ ቀደም ያልኩትም ከዚህ ጋር አብሮ ይሄዳል የጥምቀት ትርጉሙ የክርስቶስ ትህትናው እንደገናም ደግሞ የስላሴን አንድነትና በአደባባይ መውጣት ያስናል ግን ሌላው ደግሞ ስለ ጥምቀት ማወቅ ያለብን እንደው ውሃ ውስጥ መጠመቃችን ወይም ሄደን መጫወታችን ያ ባህላዊ ጎኑ ምንም ክፋት የለውም ጥሩ ነው ምክንያቱም ወደ መንፈሳዊውም ሊስበን ይችላል ከምንም ምክንያቱም ለምንድን ነው የሚደረገው ተብሎ ሲጠየቅ መንፈሳዊ ትርጉሙ ይመጣልና ጥምቀት እንግዲህ እንደምናውቀው ያው ኃጢአት ሞተን ለጽድቅ የምንነሳበት ምስጢራዊ ምሳሌያዊ የሆነ ስርዓት ነው ምክንያቱም ጌታ ኢየሱስ እንደተናገረው ሐዋርያ ጳውሎስም እንዳለው ለኃጢአት ሞተን ሮሜ 6 ላይ ለጽድቅ እንነሳለን ይላል ስለዚህ ያ ጥምቀት ከኃጢአት የመታጠባችን ከኃጢአት የመንጻታችን ምሳሌ ነውና ውሃው እርግጥ ልባችን ካመነ ውሃው ደግሞ ምሳሌያዊ ስርዓታዊ ሆኖ ደግሞ ያጥበናል ነገር ግን ትልቁ ነገር የልባችን መታጠብ ነው ወንድሜና ዛሬ ኢትዮጵያኖች ልባችን መጠመቅ አለበት አካላችን ብቻ ሳይሆን ልባችን በእግዚአብሔር ጽድቅ መጠመቅ የልጁ ኢየሱስ ክርስቶስ ደም ኃጢአት ሁሉ ያጥባናል ይላል ስለዚህ ከኃጢአታችን በውሃ ሥርዓትን ብንጠመቅም ልባችን ደግሞ በኢየሱስ ደም መታጠብ አለበት ንጹህ መሆን አለበትና ይሄ ጥላቻን ይሄ መራርነትን ቂምን መከፋፈል ሐሜትን ወሬን እርስ በርስ መገፋፋትን አስወግደን ውስጣችን መጠመቅ አለበት መንፈሳችን ነፍሳችን እንደገናም ልባችን ተጠምቆ ሁላችንም ደግሞ በእግዚአብሔር ፊት የምናበራ የዓለም ብርሃን የምድርጨው መሆን አለብን ብያምናለሁ
ወንጌላዊ ዳንኤል ጣሰው የኢንተርናሽናል ሪቫይቫል ሚኒስትሪ አገልጋይና እንዲሁም የኢትዮጵያ ተነሺ አብሪ መስራች በድጋሚ ስለሰጠህን ማብራሪያ በኢትዮጵያ ኢዚ ሳምንት የሬዲዮ መርሃ ግብርና በኢትዮጵያ ኢዚ ሳምንት የደረገ ጻድማጮች በድጋሚ በጣም ያመሰገንኩኝ ላንተም እንዲሁ ለመላው ቤተሰብህም መልካም የጥምቀት በዓል እንዲሆንላችሁ በመመኘት በዚህ ሰናበታለሁ በጣም አመሰግናለሁ
ለናንተም እንደዚሁ መልካም በዓል ይሁን እግዚአብሔር ይስጥልኝ እግዚአብሔር ይባርክ
አሜን አሜን እሺ ሰላም
አርማቻችን ባለፉት ወራት ከደራሲና ጋዜጠኛ ንጉስ ያክሊሉ ጋር ስለ ስራው ስለ ሙያውና ስለ ህይወቱ ሰፋ ያለ ባላምስ ክፍል ውይይት ማድረጋችን ይታወሳል። ይሁን እንጂ ከጋዜጠኛ ንጉስ ያክሊሉ ጋር ያደረግነውን ውይይት ሳናገባደድ በመሃል አሳሳቢና ወቅታዊ ጉዳዮች ስለገጠሙን ለነሱ ቅድሚያ መስጠት ነበረብንና ፕሮግራሙን በመሃል ልናቋርጥ ችለናል። ለትውስታ ያህል እንዲረዳችሁ ከጋዜጠኛ ንጉስ ያክሊሉ ጋር ያደረግነው የመጨረሻ ውይይት የተቋጨው በዚህ ረጅም የሙያ ዘመን ከመጥተም አሁን በህይወት ካሉት እነማንን ታደንቃለህ ብለን ነበር። ከዚች የመሸጋገሪያ ሙዚቃ በኋላ ካቆንበት እንቀጥላለን። አብራችሁን ቆዩ።
ኦፕራሲዮን አረኩ ከዛ ኦፕራሲዮን ሲያረጉ ስተት ይሰራሉ። ግላኮማ መኖሩን ቼክ አላረጉ። የአይን ግፊት ማለት ነው ግላኮማ። ከዛ ያኛው እይታዬ በጣም ደካማ ይሆናል ኦፕራሲዮን ከሆንኩ በኋላ። አንደኛው አይኔ ደግሞ ሌዘር ትሪትመንት የሚባል ህክምና ለመውሰድ ከዚሁ ከሀገር ውስጥ ውጭ ሄደህ ብትታከም ያለውን ብርሃንህን ጠብቆ ለማቆየት ውጭ ሄደህ ታከማልኝ ሳውዝ አፍሪካ ሄጄ ታክሜ ስመጣ እሱም ግላኮማ እንደተከሰተበት ተነገረኝ። ልክ ግላኮማው የዛሬ 9 ዓመት ገደማ መከሰቱ ሲገለጥ በዚያም ወቅት ደግሞ ካታራክት ሞራ አብሮ ተፈጥሮ ስለነበረ ሁለቱ ጣምራ ሆነው እይታዬን አስቸገሩኝ። ያኛው አይኔ ደካማ ሆኗል። ይህኛው ደግሞ ደህና የሚባለው አይኔ አንድ የግላኮማው ግፊት ያስቸግረዋል፣ በሁለተኛ ደረጃ ደግሞ ሞራ ካታራክት አምጥቷል እና በዚህ የተነሳ ካታራክቱ እስኪደርስ ግላኮማውን በጠብታ እየጠበቅኩ ያኛውንም አይኔን እንደዚሁ እየተከላከልኩ 9 ዓመት ያህል ቆይቻለሁ። አሁን ግን ያ ደህና አይን የተባለው ለህክምና በመድረሱ ካታራክቱም ስለደረሰና አይኔን ስለሸፈነኝ ይሄ ህክምና በጥንቃቄ ሀገር ውስጥ ሳይሆን በኢትዮጵያ ውጭ መደረግ እንዳለበት ለተገለጸልኝ በምኒልክ የሀኪሞች ቦርድ ይህንኑ ወረቀት ኢየሩሳሌም እስራኤል ልኬ አዳፋ ከሚባለው ታላቁ ሆስፒታል አይኔን ለማከም $15,000 አካባቢ እንደሚጠይቅ ስለገለጹልኝ እና ይህም ደግሞ ትራንስፖርቱን ሳይጨምር ከኔ ጋር ደግሞ ሰው ድጋ ያስፈልጋል ይህንንም ሳይጨምር በመሆኑ አጠቃላይ ወደ $20,000 እንደሚያስፈልገኝ በመገመት ይህም በትንሹ ነው። በዚህ የተነሳ እዚህ ሀገር ውስጥ ያሉ ወዳጆቼ ንጉሴ እንዴት በአሁኑ ጊዜ እንግዲህ መኪናም ከርቀት ማየት አይችልም፣ መኪና ሲጠብቅ ብስክሌት ወይም ሞተር ሊመጣና ሊገጨው ይችላል፣ ሰዎችን እጅግ በጣም እጅግ ከቀረቡት በኋላ ነው የሚለየው። የዛሬ 2-3 ዓመት ያህል 3 ዓመት ገደማ ይጽፍ የነበረውን አይነት መጽሐፍ አልቻለም፣ እጅግ እየደከመ ስለሆነ እንዴት የሚለና ያለን ብለው አዲስ አበባ ውስጥ ወዳጆቼ ራሳቸው ተነሳሽነት ኮሚቴ አቋቁመው ባለፈው ነሐሴ 29 ቀን ሻላ የሚባል አዳራሽ ውስጥ 18,000 ብር አዳራሽ ተከራይተው በእውነቱ እኔም ወዳጆቼን እነሱም ወዳጆቻቸውን ጠርተው ጥሩ ሊባል የሚችል እርዳታ ላገኝ ችያለሁ እና በዚህ ምክንያት ከኢትዮጵያ ውጭም ያሉ በቪኦኤ ይኸው በአሜሪካ ድምጽ ሬድዮ ተገልጾ ስለነበረ ይህንኑ ሲሰሙ በአሜሪካ ዋሽንግተን፣ ሜሪላንድ፣ ቨርጂኒያ፣ ፍሎሪዳ፣ ዳላስ እነዚህ አካባቢ ላስ ቬጋስም አንድ አድማጭ እንደዚሁ እንደተባበረ አዲስ አበባ ገልጾልኛል። በሌሎችም በእስራኤል ኢየሩሳሌምም አሁንም ደግሞ በስዊድን፣ በኖርዌይ፣ በአውስትራሊያም፣ በጀርመንም አድማጮች የሆኑ ሰዎች በእውነቱ ራሳቸው እየደወሉ ስልኬን እየወሰዱ ሰዎችን እያስተባበሩ እየሰሩ ነው። በተለይ ከጀርመንና ከካናዳ ኤድመንተን የመጡት ሰዎች ነሐሴ 29 ቀን በቀረበው እርዳታ ማሰባሰብ ዝግጅት ላይ ተገኝተው ስለነበረ እኔም ያን ዕለት ጥሩ የሆነ የመድረክ ዝግጅት አቅርቤ ስለነበረ በዛ ተመስጠው እንደገና እዛ በየሀገራቸው ከተመለሱ በኋላ ይህንኑ ተመሳሳይ ስራ እየሰሩ ከእነሱም አሁን የእርዳታ እጆች እየተዘረጉልኝ ነው። በተለይ ከአውስትራሊያ ምዕራብ አውስትራሊያ አደለ ፈለገ በሚባል ሰው አማካይነት በቅርቡ $1,500 ተልኮልኛል። እንዲሁም ደግሞ አሰፋ በቀለ የሚባሉ እንዲሁ የፕሮግራሜ አድማጭ ከዛው ከአውስትራሊያ ወደ $1,000 ገርማ ነው $100 ተከውልኛል። ሌሎችም ካናዳ ኤድመንተን አንድ ሰው ብቻውን የኔን ዝግጅት አይቶ ከሄደ በኋላ ኤድመንተን ውስጥ $2,000 በላይ ሰብስቦ እሱንም እንዳዘጋጀ ገልጾልኛል። እና በዚህ አይነት ሁኔታ ነው ያለሁት። እንግዲህ አንዴ ሄጄ ከታከምኩ በኋላ መመለስም አለ ወደ ሀገር መጥቶ እንደገና ለቼካፕ መመለስ ስላለ ገንዘቡ በስፋት መኖር ጥሩ ነው በሚል እርዳታውን እስካሁን ድረስ ያው እየተቀበልኩ ነው ያለሁት። ለመሄድም ዝግጅት እያደረግኩ ነው ያለሁት ወንድሰ
በጣም ጥሩ ነው። በጣም ጥሩ ነው። በጣም ደስ የሚል ዜና ነው። እንደውም በዚህ አጋጣሚ ይህንን ፕሮግራም የሚሰሙ በድረገጻችንን የሚያዳምጡ እና በተለያዩ ትልቅ ድረገጾች ላይ ይህ ውይይት ይሰማል፣ በፌስቡክ ላይም ይቀርባል እና አሁን አጋጣሚው የሌላ ያላቸው ሰዎች አሉ ብዬ አስባለሁኝ። አንተን ሊያገኙ ቢፈልጉና አንተን ሊረዱ ቢፈልጉ በምንድን ነው የምትገኘው? ስልክ ቁጥራችን የምትገኝበትን አድራሻና ስልክ ቁጥር በዚህ አጋጣሚ ብትተውላቸው አንድ ጥሩ አጋጣሚ ይሆናል ብዬ ስላሰብኩኝ ነው። እና ስልክህን ብትተውላቸው ምን ይመስልሃል?
እሺ ወንድሰን፣ ኮሚቴያቼ አባሎች በጣም አስበውና ተጨንቀው ነው ይህን ነገር ቅድም እንዳልኩ ያደረኩት። አንዱ ምንድን ነው የንጉሴ ሕክምና ሙሉ ለሙሉ ይሳካል ብለን ተስፋ እናደርጋለን። እግዚአብሔር መልካሙን ሁሉ ምሕረቱን ሁሉ ይሰጣል ያደርጋል ብለን ተስፋ እናደርጋለን። እንደ አጋጣሚ ደግሞ ሕክምናው የታሰበውን ያህል ደግሞ ባይሳካ ንጉሴ ከዚህ በኋላ እንዴት አድርጎ ነው ሊኖር የሚችለው? የወደፊቱ ህይወት ውስጥ እንዴት ይቀጥላል? በዚህ አይነት ደሞዝ ነው ወይ ቤተሰቡንስ ማስተዳደር ልጆቹንስ ማስተማር የሚችለው? አንዳንድ ስራዎችን ስለ ሀገር የሚጠቅሙ ቢሰራ እንዴት ነው ሞራሉን የምንጠብቀው በሚል ነው ዝግጅቱን በስፋት አይተውት ነው ይህን ነገር ያደርጉት። እና አሁንም በውጭ ያሉ እኔን ለመርዳት፣ ለመደገፍ፣ ለማገዝ፣ ለማሳከም፣ ለመጥቀም የሚፈልጉ ከሆነ በቀላሉ በአቅራቢያቸው ወደሚገኙ ባንኮች ሄደው በሚሊግራም ወይም ደግሞ በዌስተርን ዩኒየን ወይም ዳብሽል በእነዚህ በሶስቱ አማካይነት በኢትዮጵያ ንግድ ባንክ በኩል ይልኩ። በማንኛውም ባንክ ንጉሴ አክሊሉ ብለው ይልኩ፣ ሊደርሰኝ ይችላል። አለበለዚያ ደግሞ እንግዲህ ካስፈለገ አዋሽ ኢንተርናሽናል ባንክ ተንቀሳቃሽ ሂሳብ ቁጥር 29 በዚህም ንጉሴ አክሊሉ ገብረ ኪሮስ ብለው ቢልኩ በዚህም እርዳታቸው ሊደርሰኝ ይችላል። ስልኬን ቢይዙት ደስ ይለኛል። ገንዘቡን በሚሊግራም ወይም ደግሞ በሌላም በዌስተርን ዩኒየን የሚልኩ ከሆነ ያው ንጉሴ አክሊሉ ነኝ እኔ። እንግዲህ 0911212429 ሞባይል ነው። 0911212429 ላይ ቢደውሉልኝ መገናኘት እንችላለን። ለሚያደርጉልኝ ወደፊት እርዳታ ሁሉ አስቀድሜ ምስጋና የላቀርበ ወዳለሁ። አንተም ይህን ነገር በማድረግህ እኔን አስታውሰህ ደጋግመህ ብዙ ደጅ አስጠኝቻለሁ። ይህንን ኢንተርቪው እንድሰጥ ስላደረከኝ አመሰግናለሁ ወንድሰን።
እሺ፣ አይ እኔም በጣም አመሰግናለሁ። ባልነግርህም እኔም አድማጭህና አድናቂህ ነኝ። በዚህ አጋጣሚ አደምጥህ ነበር እና ይሄ እውነት ነው እና ይህን ልነግርህ እፈልጋለሁ። ምናልባት አድማጮቻችን በደንብ ግልጽ እንዳደረግላቸው አንተ የምትገኝበት ስልክ ቁጥር የእጅህ ቁጥር ማለት ነው 21 24 29 ነው። ገንዘብ ወይም ደግሞ የተለያየ እርዳታ ሊያደርጉልህ ቢፈልጉ በዌስተርን ዩኒየን ሊያደርጉ ይችላሉ፣ ወይም ደግሞ
በሚኒግራም
ሊያደርጉ ይችላሉ፣ ወይም ደግሞ በቀጥታም ደግሞ አዋሽ ኢንተርናሽናል ባንክ ተንቀሳቃሽ ሂሳብ ቁጥር 29 ለንጉሴ አክሊሉ ገብረ ኪሮስ ብለው መላክ ይችላሉ። በቀጥታ ይደርሰሃል።
ልክ ነው፣ ትክክል።
እሺ እሺ።
ስልክ ቁጥር ያሳስታቸውም እንደው ምን ይለ ሰዎች ይህን ይሌል 1429 ሲሰጥ ማርያም ተክለ ሃይማኖት ባለወልድ ብዬ ነው የሚሰጥ። ና ሰዎች ይሰጣሉ፣ ከአይምሯቸው
አይጠፋም። ልክ ነው።
እነዚህን ደግሞ ቀኖች በማንኛውም ሃይማኖት ያለን ሰዎች እንዲሁ እንደው ስናልፍ የኔ ብጤውም ሲናገር እንሰማቸዋለን። እና ዛሬ ማርያም ነች፣ ዛሬ ተክለ ሃይማኖት፣ ዛሬ ባለወልድ ስለምንል ለማንኛውም ሰው አይምሮ አይጠፋም ብዬ እንደው ለእስልምናውም ለክርስትናውም እምነት ተከታይ ጓደኞቼ ወዳጆቼ ሁሉ ይህን ቁጥር ስነግር በዚህ ነው የምነግራቸው።
በጣም ጥሩ ነው። እሺ፣ ቀጥል።
እኔ ነው ምን ሌላ አሁን ምን አረጋለሁ መሰለህ? ምን ታረጋለህ ብለኛል። ቤቴ በረንዳ ላይ ቁጭ ብዬ አንዳንድ ነገሮችን ዜማዎችን እሰራለሁ። ይገርመሃል፣ ለምሳሌ ድሮ ነው ጋዜጠኛ ከመሆኔ በፊት ዘመናዊ ትምህርት ከመግባቴ በፊት የቤተ ክህነት ትምህርት አለ ብያለሁ። ዜማ ተምሬያለሁ ቅኔና ቋቋም ዳግማዊ ምን ይልክ ባታገዳምህ ዳግማዊ ምን ይልክ ባታገዳም ዳግማዊ ምን ይልክ መታሰቢያ ቤት እያልኩ አንዳንድ ዜማዎችን አዜማለሁ። የንጉስ ዲያቆን ነበርኩ ስል ቤት በአታ ጸልዩ ስል የኖርኩ ጠዋትና ማታ ጧትና ማታ ያርኩ በረንዳይ ላይ ትዝታና ዘማለው የምና ዘማለው ነገን ያራዳልሽ ነገን አይጠጣም በጾም ሁለት ወር አይደርስም ጨርሶ ከደጀ ሰላም ሁለት ወር ሁላንተ ትተናል አስር ወር ሁለኛ ሁለት ወር ሁላንተ ትተናል አስር ወር ሁለኛ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ ዘጠላዝ አረቄ ከመወህን ጣይሙ እስኩ ድድሙ ድድሙ እንዳለ ወንድሙ እስኩ ድድሙ ድድሙ እንዳለ ወንድሙ ኢትዮ
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ዩስትሪም ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።